ሰላም ጤና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችኋል። የሐሙስ ምሽት የጥር 4 2015 ዓ.ም ተምረት የጋቢና ቪኦኤ መሰናዶ ካውንስል ጀምሮ ወደ እናንተ ይደርሳል። ከኛ ጋር ካመሻችሁ ከምትሰማችሁ ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ።
ካምፓስ ውስጥ የምመለከተው ነገር ነበር እና ምንተኛበት ፍራሽ ይቦጫጨቅ ነበር እና ጥያቄ ፈጥርብኝ ነበር ይሄን ነገር እንዴት ነው ብዬ የመወያየት እድል ገጥሞኝ ነበር ከፕሮክተሮቹ ጋር እና የነገሩኝ ነገር በጣም ነበር የሚያስደነግጠው። ይሄንን ፍራሽ ለሞዴስነት ሞዴስ የማያገኙ ሴቶቻችን እንደሚጠቀሙ ነበር የሰማው።
የሰማችሁት እንግዲህ ኢትዮጵያ ውስጥ ተመልሶ ከጥቅም በኋላ ተመልሶ አካባቢን ሳይጎዳ መበስበስ የሚችል የንጽህና መጠበቂያ የከሰሩ እህታማቾች መካከል አንዷን ነበር። በምሽቱ እነዚህን እህታማቾች በእንግድነት ይዘንላቸዋል። በዋናነት ግን የምሽቱን አብይ ሰዓት የሚወስደው በትላንትና ዕለት እንግዲህ እንደምታውቁት በቴክኒክ ብልሽት ምክንያት ወደ እናንተ ሳንደርስ ቀርተናል። ይሁንና እኛ እዚህ የቀጥታ የስልክ ውይይት አድርገን ነበር። ጤናማ የእናትነት ወር በዚህ በዓለም ዙሪያ እንዲሁም ደግሞ በኢትዮጵያ እየታሰበ ይገኛል። በዚህ ዙሪያ ባለሙያ ጋብዘን አነጋግረናል። ጤናማ እናትነት ምን ይመስላል? ምንስ ማድረግ አለብን? በሚለው ዙሪያ የምናደርገው ውይይት ይሆናል ማለት ነው። ሌሎች መሰናዶዎችም ይኖሩናል። ኤደን ገረመው መርሃ ግብሩን በመምራት ንጉሱ ታምሬ ደግሞ በምስልና ድምፅ ምህንድስናው ምሽቱን አብረናችሁን ዘልቃለን። እናንተም አብራችሁን ትሆኑ ዘንድ በአክብሮት እንጋብዛለን።
ካምፓስ ውስጥ የምመለከተው ነገር ነበር እና ምንተኛበት ፍራሽ ይቦጫጨቅ ነበረ እና ጥያቄ ፈጥርብኝ ነበር ይህን ነገር እንዴት ነው ብዬ የመወያየት እድል ገጥሞኝ ነበር ከፕሮክተሮቹ ጋር እና የነገሩኝ ነገር በጣም ነበር የሚያስደነግጠው። ይህንን ፍራሽ ለሞዴስነት ሞዴስ የማያገኙ ሴቶቻችን እንደሚጠቀሙ ነበር የሰማሁት።
እንግዲህ መግቢያት ላይ እንዳስተዋወቅ ነው የመጀመሪያውን ሰዓትና አብይ ውይይት የሚወስደው በእናትነት ዙሪያ የምናደርገው ውይይት ነው። ጤናማ የእናትነት ወር በመላው ዓለም ከጥር ወር መግቢያ አንስቶ እየታሰበ ይገኛል። በኢትዮጵያም መከላከል በምንችላቸው ምክንያቶች የሚከሰቱ የእናቶችን ሞት በጋራ እንግታ በሚል ቃል እየታሰበ ነው የሚገኘው። እንደ አውሮፓ አቆጣጠር በ2017 ዓ.ም የተባበሩት መንግስታት ድርጅት ያወጣው ሪፖርት እንደሚያሳየው ከሆነ 295,000 የሚሆኑ እናቶች ከእርግዝና ወሊድና ድህረ ወሊድ ጋር በተያያዙ ምክንያቶች በዓለም ዙሪያ ህይወታቸውን እንደሚያጡ አስታውቋል። በኢትዮጵያም በየዕለቱ 38 እናቶች እንዲሁም ደግሞ በዓመት እስከ 14,000 የሚደርሱ እናቶች ህይወታቸውን እንደሚያጡ በቅርቡ የጤና ጥበቃ ሚኒስቴር በፌስቡክ ገጹ ላይ አስታውቋል። ከዚህ በመነሳት ታዲያ በቅዱስ ጳውሎስ ሆስፒታል የጤና ባለሙያ የሆኑ ዶክተር በትላንትናው ምሽት ጋብዘን በቀጥታ የስልክ ውይይት አድርገን ነበር። አሁን የምናልፈው ወደዛ ነው። እንግዳችን የማህፀንና የጽንስ ሐኪም ሲሆኑ በቅዱስ ጳውሎስ ሆስፒታል ውስጥ ሬዚደንት ናቸው። ዶክተር አህመድ አደም ይሰኛሉ። ጤና ይስጥልኝ ዶክተር አህመድ፣ እንደምናመሹ? በጣም ነው የማመሰግነው ጥሪያችንን አክብሮ ስለተገኙ። እንግዲህ ከውይይት ሰዓታችን እንዳንሻማ በቀጥታ ወደ ውይይቱ ነው የማልፈው። ለመሆኑ ጤናማ እናትነት ወይም ደግሞ ጤናማ ሴት ስንል ምን ማለታችን ነው? እስቲ ከሱን ጀምር።
አሁን ጤናማ እናትነት ማለት ኖርማሊ በእኛ በኢትዮጵያ እንደነገርኩሽ ጳውሎስ ሆስፒታል የሚሰራው እና ምንድነው ብዙ ጊዜ ፐርቨንሽን ቤተር ዳን ኪውር እንላለን እኛ። ማለት መከላከል ከማከም ቀድሞ የሚገኝ መሆን አለበት ማለት ነው። እና ጤናማ እናት ማለት ሞስት ምንድነው ማውራዳ ጤናማ እናት ማለት ሲጀመር ጤናማ እናት የሚላቸው ማናቸው የሚላቸው ናቸው። ጤናማ እናት እናቶች የምላቸው መጀመሪያ እነዚህ ከኋላ የህብረተሰብ መጽሐፍ 15-49 የሚገኙ እናቶች ናቸው። ይህ ይህ እና ደግሞ 15-49 የሚሆኑ የጀነራል ከጀነራል ፖፕሌሽን ወይም ከአጠቃላይ ህብረተሰቡ 2/3 የሚወክል ሲሆን እነዚህ ጤናማ እናት አለ ማለት ይጠቅም ጤናማ ልጅ አለ ማለት ነው። ስለዚህ ጤናማ እናት ማተርናል ኤንድ ቻይልድ ሄልዝ የምንለው ይጠቃለላል ማለት ነው። ጤናማ ሆን ነትያ ጊዜ ጤናማ እናት ሲኖርሽ በሁሉም ሰው ምንድነው ጤና የሚለውን ሲጀመር ደብሌቹ ወይ ደግሞ ይሄ ዓለም አቀፍ ጤና የሚገጠሚ ነው። በሁሉም ሳይካትሪካሊ፣ ክሊኒካሊ፣ ሜንታሊ ጤናማ ሆኖ መገኘት አለበት አንድ ሰው የሚባለው። ያ ማለት በአካል በቁመና በአስተሳሰብ እና በጭንቅላት ማለት ነው። ይህ ጤናማ እናትና ልጅ ማለት ጤናማ እናት ስትሆን ጤናማ ልጅ ይኖራል ማለት ነው። ስለዚህ አብዛኛው ይሄ ሁለት ሶስተኛ የሚሆነው የዓለም ጠቅላላ ፖፕሌሽን ወይም ህዝብ ነው። ሁለት ሶስተኛ የሚወክለው ህጻናትና እናቶች ናቸው። ይህ ማለት ደግሞ ከ15-49 እድሜ የሚገኙት አብዛኛዎቹ ከዓለም 21% ይወክላሉ ማለት ነው። በተጨማሪም ነፍሰ ጡር እናቶች በጠቅላላ ከዓለም 4.5% ይወክላሉ ማለት ነው። ሌሎች ደግሞ ከ15 ዓመት በታች ያሉት 47% ይወክላሉ ማለት ነው። ከአምስት ዓመት ያሉት በታች ያሉት ደግሞ 18% ይወክላሉ ማለት ነው። ህጻናት ወይ ደግሞ ኢንፋንት የምንላቸው እነሱ ምንድን ነው የዓለምን 4% ይወክላሉ ማለት ነው። ስለዚህ ይህ ማለት
ትልቅ አሃዝ ነው።
ከ15 49 ያለው 21% ከሆነ ይሁን ከ15 ዓመት በታች ያለው ደግሞ 47% ከወከለ አጠቃላይ ሲደመር ወደ 58% የሚሆነው ጠቅላላ ህዝብ ምንድነው የሚወክለው ማተርናል ኤንድ ቻይልድ ሄል በሚለው ውስጥ ይጠቃለላል። እና ይህ ማለት ደግሞ ሶስተኛው የዓለም ክፍል ጤናማ ክፍል ነው ማለት ነው። ወይም ልክ ጤነኛ እናትና ጤናኛ ልጅ ባለ ማለት 58% የሚሆነው ጄኔራል ፖፕሌሽን የዓለም አቀፍ ህዝብ ጤነኛ ነው ማለት ነው ማለት ነው።
እርስዎ በሚሰሩበት ሆስፒታል ውስጥ ብቻ ሳይሆን ደግሞ እንዲሁም በመላው ሀገሪቱ ያሉ መሰረታዊ የሚባሉ ከእናቶች ጤና ጋር ያሉ ተግዳሮቶች ምንድን ናቸው?
አሁን ምንድን ነው የእናቶች ጤና ማለት ወይም ከዚህ በኢትዮጵያ ክሊጋችን ከእኛ በየቀኑ ከምናያቸው እናቶች ጤናማ እናት እንዲኖር ምንድን ነው ቅድመ ክትትል፣ የእናቶች ቅድመ ክትትል እና ድህረ ክትትል ያስፈልግቸዋል ማለት ነው። ከእኛ ከሙያው አንጻር ቅድመ ክትትል የምንለው ወይም አንቲናታል ኬር የምንለው ነው። እሱ ምንድን ነው እናቶች ገና ከማርገዛቸው ቀድሞ እና ካረገዙም በኋላ ውስጥ ያለው ክትትል እና ካረገዙም በኋላ ያለው ክትትል ማለት ነው። ስለዚህ እናቶች ገና ማርገዝ ሲፈልጉ ወይ ደግሞ ለወደፊት እቅድ ሲኖራቸው ቀድሞ ክትትልና ሙሉ የጤንነት ምርመራና ቼክአፕ ያስፈልጋቸዋል ማለት ነው።
እሺ፣ እንግዲህ በብዛት የሚነሱ ነገሮች አሉ። የመጀመሪያው ነገር ከግንዛቤ ጋር የሚያያዝ ነው። እናቶች ከስድስት ወር በኋላ ባለው ጊዜ ነው ወደ ሆስፒታል የሚመጡት እና ከዛ አኳያ ያለው ግንዛቤ ምን ይመስላል? እስቲ መጀመሪያ ቀድሞ በመምጣታቸው የሚያደርጓቸው የሚያገኟቸው ነገሮችስ ምንድን ናቸው?
ምንድነው እናቶች ቀድመው የክትትል በሚያደርጉበት ጊዜ ከኛን ሀገር ወይም ደግሞ ጠቅላላ ዴቨሎፒንግ ካንትሪ ወይ ደግሞ ታዳጊ ሀገሮች የሚታያቸውን የሚታዩና በአሜሪካ ጥናቶች የሚያመለክቱት ምንድን ነው 50% በላይ የሚሆኑት እርግዝናዎች አምፕላንድ ናቸው ይባላል። ያት ሚንስ
ያሳቀዱ
ሳይፈለጉ የተደረጉ እርግዝናዎች ናቸው ማለት ነው። ራበርጋን ዴቨሎፒንግ ካንትሪ ወይም ዴቨሎፒንግ ካንትሪ ከምንላቸው ዴቨሎፕድ ካንትሪዎች ራሱ 50% ዋኑን ትርክ የሆኑ የእኛን መገመት ደግሞ አያዳግትም ማለት ነው። ስለዚህ እናቶች ቀድመው እርግዝና ፕላናቸው መውጣት አለባቸው። ከዚህ ምንድን ነው ከፋሚሊ ፕላኒንግ ይጀምራል። ባለፈው እንደነገርኩሽ በጳውሎስ ሴፕቴምበር 24 እና ሴፕቴምበር 26 ይህን ቀን አክብረን ውለናል። ሆስፒታል ውስጥ ምንድን ነው የቤተሰብ ምጣኔ በዓለም ላይ የተከበረበት ቀን ነው እና ይህን አንዋንትድ ፕሬግናንሲ ወይ ደግሞ የማይፈለግ እርግዝና ለመከላከል ከዛ ይጀምራል። መጀመሪያ ከቤተሰብ ምጣኔ ይጀምራል። ከቤተሰብ ምጣኔ አገልግሎት መጠቀም አለባቸው እናቶች ማለት ነው። ከዛም ቀጥለው እርግዝናውን በሚፈልጉት ወቅት ደግሞ ቀድመው ሙሉ የጤንነት ምርመራ ማድረግ ከዛም ከጨረሱ በኋላ ልክ በሚያረግዙበት ጊዜ በመጀመሪያዎቹ 3 ወራቶች ራሳቸውን ወደ ጤና ጣቢያ እርጉዝ መሆናቸው ወይ ደግሞ አንድም ወይም የሁለት ወርም የወር አበባ መቅረቱ ካወቁ አስቀድሞ መሄድ አለባቸው ማለት ነው። በዚያን ጊዜ የሚደረጉ መሰረታዊ ምርመራዎች ይኖራሉ። መሰረታዊ ምርመራዎቹ ከብዙ ነገር ይከላከላል። አንደኛ ቀድሞ ይሄ እርግዝና ያለመሳካት ወይ ደግሞ እና ለመከላከል ያግዛል። ይሄ ሚስኬሬጅ የምንለው ወይ ደግሞ ውርጃ የምንለው ማለት ነው። እነዚህ ጋር ተያይዘው የስኳር ምርመራዎች፣ የኤችአይቪ ምርመራዎች፣ የደም ግሩፕ አይነት፣ የሽንት ምርመራዎች እና ረዘም ያሉ ከቤቢትም አለፍ ያሉ ምርመራዎች እና እንዲሁም አልትራሳውንድ ምርመራዎች በመጀመሪያው 3 ወራቶች ሲያደርጉ ከሁሉም ይሄ አሁን በእኛ በሜይ 22 ምንድን ነው የእርግዝና በእርግዝና የተነሳ የደም ግፊት ተከብሮ ውሏል። ሜይ 22 ላይ ጳውሎስ
ባለፈው ግንቦት ማለት ነው
ከእናቶች ባለፈው ሜይ 22 ተከብሮ ውሏል። ምንድን ነው እሱ ጥሩ ኢኒሽቲቭ ሲሆን ጥሩ ኢኒሽቲቭ ነው። ምክንያቱም ወደ 23% የሚሆነው የእናቶች ሞት የሚከሰተው እነዚህ ሃይፐርቴንሲቭ ሪሌትድ ፕሬግናንሲ የምንለው የተነሳ የሚከሰት ከእናቶችን ወደ ሞት የሚዳርግ እና ለውርጃም የሚዳርግ እንዲሁም ቀድሞ እናቶች እንዲወልዱ ጊዜ ሳይደርስ የሚያደርግ በሽታ ነው እና በጳውሎስ ሜይ 22 ላይ ተከብሮ ውሏል። የተወሰኑ የሚዲያ አካላቶችን ለመገኘት ሞክረዋል። በዚህ የተነሳ ጥሩ ግንዛቤ ለህብረተሰቡ ይፈጠራል ብዬ አምናለን። እዚህ እናቶች ሞት ጋር ተያይዞ አሁን አለኝ መረጃ ወደ 647 ፐርመቶሺህ ወይ ደግሞ የ100 ሺህ የእናቶች ከ15-49 ባለ እድሜ ፊተን አንስቶ ወደ 647ዎቹ ይሞታሉ ማለት ነው። በዚህ የተመሰገን ማተራ ሞርታሊቲ የሚለው ደግሞ እናቶች ሞት እስከዚህ ድረስ ይደርሳል። ወደ ኬንያ ሲሄድ የጎረቤት ሀገር ከኛ ዝቅ ብሎ ይገኛል። ወደ 414 ነው ፐርመቶሺህ ላይፍ በርዝ ወይ ከ15-49 ያለ እድሜ ወይምና የሚሞቱት ያን ያህል ቁጥር ይደርሳል። ስለዚህ እኛ ኦልሞስት ከአፍሪካን ሀገሮች ቀዳሚን ቁጥር ይዘን እንገኛለን ማለት ነው። ስለዚህ እናቶች በዚህ ምክንያት መጀመሪያ በሚያረግዝበት ጊዜ ወደ ጤና ጣቢያ ሂደው የደም ግፊታቸውን መለካት፣ ሌሎችን መሰረታዊ ምርመራዎችን ማድረግ ከእነዚህ አይነትና ከመሳሰሉት የእርግዝና ተከትለው የሚመጡ ኮምፕሊኬሽኖች ወይም ጉዳቶች ቶሎ ከተገኙ ቶሎ ለመለየት አንዱ ደግሞ ቶሎ ለማሰብ ይረዳል ማለት ነው።
እስቲ ግን ዶክተር ስለ ወሊድ ደግሞ እናንሳ። በወሊድ ወቅትስ ሊደረጉ የሚገቡ ነገሮች ምንድን ናቸው? እንደው በሆስፒታልም በቤትም አካባቢ ሲወለድ መደረግ ያለባቸውን እናንሳ፣ ከዛ አጠራርገው ደግሞ ስለ ድህረ ወሊድ ይነግሩኝና እንጨርሳለን። ግን የወሊድ ወቅቱን እስቲ እናንሳ መጀመሪያ።
በወሊድ ወቅት ምንድነው ቀን ነው እናቶች የወሊድ መቃረቢያ የወሊድ ጊዜያቸው በሚቃረብበት ጊዜ በሆስፒታል ባለሙያዎች ወይ ደግሞ በጤና ባለሙያዎች የሚነገሩ አደገኛ ምልክቶች የሚባሉ አሉ። ከእነዚህ ውስጥ ምንድን ነው ቀድሞ የሽርት ውሃ መፍሰስ፣ ከምጥ በፊት የደም መፍሰስ፣ እንዲሁም የራስ ምታት፣ ብዥ ማለት፣ በደረት ላይ የማቃጠል እንዲሁም ሌሎች ቦታ ላይ ምንድነው መንቀጥቀጥ ነው የሚባለው እና ሌሎችም አይነት አደገኛ ሳይኖች በሐኪሞች ወይም በጤና ባለሙያዎች ይነገራሉ። ቀድሞውም የምጥ ምልክቶችን እንዲለዩ ይደረጋል። ስለዚህ እናቶች እንደዚህ አይነት ነገሮች በሚያደርጉ ጊዜ ይህ አደገኛ ነገር መሆኑን ለይተው በአቅራቢያ ወደሚገኝ ሆስፒታል ወይም ደግሞ ጤና ጣቢያ፣ ማንኛውም አይነት ጤና ጣቢያ ሆስፒታል ሊሆን ይችላል፣ ራሳቸውን ወደዛ መውሰድ አለባቸው ማለት ነው።
ዶክተር አህመድ አደም እንግዲህ በቅዱስ ጳውሎስ ሆስፒታል ውስጥ የጽንስና የማህፀን ሕክምና ሬዚደንት ናቸው። ከኛ ጋር ስለነበሩት ቆይታ እጅግ አብዝቼ አመሰግናለሁ። የተከበራችሁ አድማጭ ተመልካቾቻችን በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪኦኤ ነው መሰናዶን ነው። በትላንትናው ዕለት በእናትነትና ጤናማ እናትነትን ወር በተመለከተ ያደረግነውን ውይይት ነበር ስትከታተሉ የቆያችሁት። ከሳምንታት በፊት በተጠናቀቀው በዩናይትድ ስቴትስና በአፍሪካ መሪዎች ጉባኤ ጎን ለጎን የአሜሪካ ቀዳማዊት እመቤት ጅል ባይደን በአፍሪካ መሪዎችና የትዳር አጋሮች እንዲሁም ደግሞ ቀዳማዊ እመቤቶች ላይ ባሰናዱት ዝግጅት ላይ ንግግር እንድታደርግ የተጋበዘችው ኢትዮጵያዊቷ ቃል ኪዳን ታደሰ ሃፒ ፓድስ የተሰኘ የሴቶች ንጽህና መጠበቂያ መስራችና አምራች ተቋም ባለቤት ስትሆን ከእህቷ ጋር በመሆን የሚያመርቷቸው የንጽህና መጠበቂያዎች ከአትክልት ተረፈ ምርቶች የተዘጋጁና ምንም አይነት ኬሚካል ግብአት ያልገባቸው ባቸው በመሆኑ ለአካባቢ ጥበቃ የተመቹ መሆናቸው ተገልጿል። ስመኝሽ የቆየ ከቃል ኪዳና እህቷ ውቢት ጋር ቆይታ አድርጋ ያሰራጫቸው ዘገባ ቀጥሎ ይቀርባል።
ቤት የአሜሪካ ቀዳማዊት እመቤት ጂል ባይደን የአፍሪካ መሪዎችን የትዳር አጋሮች ለብቻ ባስተናገዱበት ዝግጅት ላይ ነው እንግዲህ ቃል ኪዳንን አንቺን ያየንሽ ከአጠገባቸው ተቀምጠሽ እና ብዙዎች በምን ምክንያት እዛ ቦታ ላይ ልትገኝ እንደቻልሽ ሲጠይቁ ነበር እና እስኪ ከሱን ጀምር። እንዴት እዛ ቦታ ላይ ልትገኝ እና እንዴት አጠገባቸው ልትቀመጭ ይቻልሽ? በምን ጉዳይ ላይ ነው ንግግር ያደረግሽው?
ውድድር ነበር፣ ወርልድ ስኪልስ የሚባል ኢንተርናሽናል ኮምፒቲሽን ነበር በስራ ፈጠራ ላይ። የእሱን ከአለም ከ235 ሀገሮች ከኢትዮጵያ አሸንፈን ነበር እኛ። እነሱ ስፖንሰር አደረጉን። በተጨማሪም ቅድም እንዳልኩሽ የያንግ አፍሪካ ሊደርስ ኢኒሽቲቭ ወይም ያሊ የሚባለው አባል ነኝ እና ዩኤስኤድ ጋር በመተባበር አንድ ላይ ስለሚሰሩ ወርልድ ስኪል ኮምፒቲሽን እና የያሊ እና ዩኤስኤድ ደግሞ አንድ ላይ ናቸው። አንድ ላይ ሶስቱም አንድ ላይ በጋራ እንዲያሰቡ ስራ ነበር አፍሪካ ላይ። ስለዚህ የወርልድ ስኪል ኮምፒቲሽን የ2022 አሸናፊ ሃፒ ሞዴስ ነው እኛ ነን። ስለዚህ ይህንን እድል ሰጡን እና ዩኤስኤ ለእኛ ላከልን፣ ስፖንሰር አደረገ ማለት ነው እዛ እንድንገኝ። የሄድንበት ዓላማ ከስራ ፈጠራ አፍሪካ የአፍሪካ ስራ ፈጣሪ በተለይም ደግሞ ሴቶችን ወክለን ነበር። ይሄና ግን ይህን ፕሮግራም አልነገርም ነበር ለደህንነትም ተብሎ። አጋጣሚ ላይ ግን ያው ትገልጻላችሁ፣ ትወክላላችሁ በማለት እኛን ሰርፕራይዝ ነው ያደረጉን እና እዛ ላይ ደግሞ ዶክተር ጂል ባይደንን ነው ያስተዋወቅኳት። ስለ ስራዬ እንዴት እንደተጀመረ ተናግሬ ለእሷ ነው መድረኩን የከፈትኩት ማለት ነው።
ሃፒ ፓድስ የሴቶች የወር አበባ መጠበቂያ ምርት ነው። በተለይ በቀላል ዋጋ ለሴቶች እንዲቀርብ አድርጋችሁ ነው የመሰረታችሁት። እስኪ አጀማመራችሁ ምን ይመስል ነበር? እንዴት ወደዛ ልትገቡ ቻላችሁ? ቃል ኪዳን፣
የካምፓስ ተማሪ ያለው በምንተኛበት ካምፓስ ውስጥ የምመለከተው ነገር ነበር። በሰዓቱ ደግሞ የስቱደንት ዩኒየን ወይም የተማሪዎች ህብረት አባል ጀነራል ሴክሬተሪ ነበርኩኝ እና ከተማሪዎች ጋር ግንኙነት ነበረኝ እና ምንተኛበት ፍራሽ ይቦጫጨቅ ነበረ እና ጥያቄ ይፈጥርብኝ ነበር። ይህን ነገር እንዴት ነው ብዬ የመወያየት እድል ገጥሞኝ ነበር ከፕሮክተሮቹ ጋር እና የነገሩኝ ነገር በጣም ነበር የሚያስደነግጠው። ይህንን ፍራሽ ለሞዴስነት ሞዴስ የማያገኙ ሴት እህቶቻችን እንደሚጠቀሙ ነበር የሰማሁት። በተጨማሪም እኔ የምጠቀመው ሞዴስ ምን አይነት ነው ወደሚለው ጥያቄ ፈጠረብኝ እና ሲምፕሊ ሰርች አደረግኩኝ ከምን እንደሚሰራ እና ያየሁት ነገር በጣም ነበር ያስደነገጠኝ። በጣም ኬሚካል እንዳለው ተጨማሪ ነገር እሷ ታስረዳለች እዚህ ላይ። ከዛ ነው አይዲያው የመጣው።
ውቢት፣ ወደ አንቺ ልምጣ። አንቺም የጋራ መስራች ነሽ የዚህ የወር አበባ መጠበቂያ ምርት እንዳለችው። እሷ እንግዲህ ኬሚካል ነፃ የሆነ በተለይ ደግሞ ለአካባቢ ጥበቃ በቀላሉ መወገድ እንዲችል አድርጋችሁ ነው እየሰራችሁት ያላችሁት እና እንዴት በተለይ ከአካባቢ ጥበቃ ዙሪያ ላይ እንዴት ወደዛ ተሳባችሁ? በዛ ዙሪያ ያላችሁ እውቀትስ ምን ይመስላል?
በመጀመሪያ ደረጃ ስንጠይቅና ስንረዳ አብዛኛው የንጽህና መጠበቂያ የሴቶች ከኬሚካል 90% የሚሆን ኬሚካል ነው የሚሰራው እና ለመፈራረስ ተጠቅመን ስንጥለው ከ500 ዓመት በላይ ነው የሚፈጀው። የእኛ ሞዴስ ግን ወደ ምን መጣን? ከኬሚካል እና ከፕላስቲክ ነፃ ሆኖ ተጠቅመን ስንጥለው 6 ወር ብቻ እንዲቆይ ነው ያደረግነው እና ለአካባቢና ለሴቶችም ጠቃሚ የሆነ የንጽህና መጠበቂያ ነው።
ስለዚህ ምን አይነት ግብአቶችን ነው የምትጠቀሙት?
የምንሰራው በሙዝ ቃጫ ነው። ሙዝ ውስጥ ከግንድ ውስጥ የምናወጣው ቃጫ ነው። የሙዝ ፍሬ በኢትዮጵያ ውስጥ ከ60% የሚሆነው ይሸፍናል። ስለዚህ ከዛ ውስጥ ካለው ሙሉ ለሙሉ ኦርጋኒክ ከሆነ ነው እኛ የምንሰራው።
አብዛኛዎቹ ቀደም እንዳልኩሽ የንጽህና መጣበቂያዎች 90% ፕላስቲክ ስለሆኑ ለሴቶች አንዳንዴ አለርጂ ራሽ ኢሪቴሽን ያጋጥማል እና ያንን በተቻለ መጠን ለመቅረፍ ነው እኛ የጣራ።
ምን ያክል ጊዜ ሆናችሁ ከጀመራችሁት?
ከጀመርነው ይህ አይዲያ ከመጣ 3 አመት ሆኖናል። ቀጥታ ያደረግነው ፓተንታችንን ነው ያዝነው። 3 ፓተንት አለን። አንደኛው ኢንዱስትሪያል ዲዛይን ፓተንት ሲሆን ሁለቱ ደግሞ ለኛ ለብቻ እዚህ ሀገር ላይ እንዲሰራ የሚያደርገው ፓተንት ነው። ወደሱ ከሄድን በኋላ የፈለግነው ምንድነው ራሳችንን ብቁ ማድረግ ነው በእውቀት። ምክንያቱም ስለ ቢዝነስ ቀደም እንዳለችው ምንም እናውቀው ነገር የለም። ስለዚህ ቢዝነስ ውስጥ የገቡ ሰዎች ምንድነው ይሄንን አይዲያ ወደ ቢዝነስ እንዴት ነው ማድረግ የምንችለው የሚለውን ነው የሄድነው። ያንንም ውድድሮችን በማሸነፍ እውቀት ያላቸው እያስተማሩ ሜንቶርሺፕ በዛ ነው እስካሁን ድረስ የደረስነው። እኔ 3ኛ አመት ተማሪ ነኝ። ያው 12ኛ ክፍል ሆኜ ነው የአይዲያ የመጣው።
ሁለታችሁ እህትማማቾች ናችሁ? ወላጆቻችን በአካባቢያችሁ ያሉት ድጋፍ ያደርጉላችኋል?
መጀመሪያ ላይ ያው ህልም ይዘን ስንነሳ ደጋፊ አይኖርም። ምክንያቱም የሚታየን ህልም የራሳችን ነው። የሚታየን ሰው ላይልን ወይም ላይረዳን ይችላል። ግን ቀስ በቀስ በመስራት ስናሳይ ድጋፍ እያገኘን ነው። አሁን ላይ ከቤተሰብ በጣም ድጋፍ አግኝተናል።
ቃል ኪዳን ወዳንቺ ልምጣ። እንዳልሽ ቅድም የሲቪል ኢንጂነሪንግ እና የቢዝነስ ማኔጅመንት ምሩቅ ነሽ። እንግዲህ ሁለቱም ትልልቅ የሙያ ዘርፎች ናቸው። እነሱን እየሰራሽባቸው ነው ወይስ እሱን ትተሽ ነው ጠቅላላ ወደዚህ የመጣሽው?
መጀመሪያ ላይ ይከብድ ነበር ሙሉ ለሙሉ ወደዚህ ሀሳብ ለመምጣት። ምክንያቱም ኑሮ መኖር አለብኝ፣ ለዚህ ገቢ ያስፈልገኛል። ስለዚህ እኩል ለኩል ነበር ማስኪደው። ግን ወደ በኋላ ላይ
ሲሰራሽ ማለት ነው?
እየሰራው ጎን ለጎን ነበር ማስኪደው። ግን ወደ በኋላ ላይ አብሮ ማስኬድ የማይቻልበት ሁኔታ ላይ ደረስኩኝ። ስለዚህ ሙሉ ለሙሉ ስራዬን ያኛውን ትቼ አሁን ሃፒ ፓርትስ ላይ ነው ፎከስ የማደርገው ማለት ነው።
ቢ ቼንጅ ሜከር የተሰኘ አዋርድም አሸናፊ ናቸው እና እስኪ ስለሱ ደግሞ ንገሩ። ምን አይነት ውድድር ነበር? ለሃፒ ፓርትስስ ምን የጠቀማቸው ነገር አለ?
ወርልድ ስኪል ኮምፒቲሽን ቢ ቼንጅ ሜከር የሚባል አዋርድ አዘጋጅቶ ነው። የወርልድ ስኪልስ አንዱ አካል ነው እና ቢቼንጅ ሜከር 2022 አሸናፊ ነን። ብዙ ገዛ አድርጎልናል፣ ስልጠና ስለ ቢዝነስ ሰጥቶናል። በተጨማሪም ደግሞ የ2000 ዩሮ ፈንድ ሰጥቶናል። እና ከዛ በፊት ደግሞ ብዙ ውድድሮች ላይ አሸንፈናል። ለምሳሌ የዩኒዶ ማለትም ዩናይትድ ኔሽንስ ኢንዱስትሪያል ዴቨሎፕመንት ኦርጋናይዜሽን የጣሊያን የኢታሊው ውድድር አዘጋጅቶ ነበር። እነሱም እንደዚህ ቢዝነስ አሰልጥነውን ለአራት ወር መጨረሻ ላይ ጣሊያን ሀገር በመሄድ አዋርዱን ተቀብያለሁ። እሱ የገንዘብ ድጋፍ የለውም። በተጨማሪም እዚህ ሀገር ውስጥ እንዳልኩሽ ኤክሳብ አዲስ ሪች ፎር ቼንጅ ውድድሮችን አሸንፈናል። በጎን ለጎንም የቢዝነስ እውቀታችንን እያሳደግን ሄደናል። አሁን ላይ የምንፈልገው ያው የፋይናንስ ወይም ፓርትነር ኢንቨስተር ነው የምንፈልገው። ይህንን ስራ አንድ ስቴፕ ወደ ገበያ ማውጣት የሚችል ፓርትነር እንፈልጋለን።
ወደፊት ምንድን ነው እንግዲህ አላማችን?
በትንሹም ቢሆን ፕሮዳክታችንን ከሌላ ፓርትነር አሁን ላይ ማሽን የመግዛት ወይ ሮ ማቴሪያል የማምጣት ይህን ያህል ፋይናንሱም የለንም። ስለዚህ ከሆነ ፓርትነር ጋር ከውጭ ፓርትነር ጋር እንደዚህ ከኛ ጋር ተመሳሳይ የሚያመርቱ ድርጅቶች አሉ በህንድም አፍሪካ ውስጥ ኬንያም ሩዋንዳም ይሰራበታል። እኛ ሀገር ነው የመጀመሪያ። እኛ ሀገር ለምን አይመጣም የሚል ሀሳብም ስላለ ከእነሱ ጋር በመፈራረብ ፓይለት ቴስት ለማድረግ ለሁል ቢያንስ ለ200 ሴቶች የ3 ወር የሞዴስ እንትን ለመሸጥ አስበናል። በዛውም ምላሽ ለማግኘት እና ቀጣይ ስንመሰርት ሃፒ ፓርትስን አስተካክለን በደንብ ለመምጣት አስበናል። ወደፊት ሀሳባችን የሩቅ ሀሳባችን ሃፒ ፓርትስን ለኢትዮጵያ ብቻ ሳይሆን ለአፍሪካ ሴቶች ኤክስፖርት በማድረግ ይህን ፕሮዳክት እንዲጠቀሙ ለማድረግ ሀሳብ አለን።
እሺ፣ መልካም እድል ለሁለታችሁም። በጣም አመሰግናለሁ።
አመሰግናለን።
እየተከታተላችሁ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪ መሰናዶ ነው። አስከትለን ደግሞ የምናልፈው ወደ ቴክኖሎጂ ነው። በሰሜን ኬንያ የሀገሪቱ መንግስትና የረድኤት ድርጅቶች ለከብት አርቢ ማህበረሰቦች የኮምፒውተር ቅመራ ወይም ደግሞ ኮዲንግ የሚያስተምር መርሃ ግብር ይፋ አድርገዋል። መርሃ ግብሩ ዘለቄታ ያለው የስራ እድል ለማግኘት እንደሚያስችልም ተስፋ ተጥሎበታል። የቪክቶሪያ አሙንጋን ዘገባ ሀብታም ስዩም እንደሚከተለው አሰናድቶታል።
በዚህ በሰሜን ኬንያ እንዳለው ከብት አርቢ ማህበረሰብ አባላት ያሉት የትምህርት እድል ሳያገኙ ቆይተዋል። አሁን ላይ ግን የሀገሪቱ መንግስትና የረድኤት ድርጅቶች ለውጥ ለማምጣት እየተንቀሳቀሱ ይገኛሉ። ይህንን ለማሳካት ደግሞ ርቀው በሚገኙ ቀጠናዎች የዲጂታል ትምህርት መርሃ ግብርን በማስተዋወቅ ላይ ይገኛሉ። እነርሱ እንደሚሉት የመርሃ ግብሩ ግብ የከብት አርቢውን ማህበረሰብ ቀጣይ ትውልድ የኮምፒውተር ቅመራን በመሰሉ ዘመናዊ ክህሎቶች ብቁ ማድረግ ነው። ፒዩሪቲ ኪኖቲ ሌዋ የዱር ህይወት እንክብካቤ በተሰኘ ተቋም ውስጥ የትምህርት ጉዳይ ኃላፊ ናቸው።
There is no way for them to be exposed. It's difficult for them to have trips.
ከቴክኖሎጂ ጋር የሚገናኙበት መንገድ አልነበረም። የቴክኖሎጂ ውጤቶችን ወደሚያዩበት ስፍራ ጉዞ ማድረግም ለእነርሱ ከባድ ሆኖ ቆይቷል። እዚህ የሞባይል ስልክ ትስስር ባለመኖሩ ኦን ሊሆን አይችልም። ቤታቸው ውስጥ ቴሌቪዥን የለም፣ የእጅ ስልኮችም የሉም። ቴክኖሎጂ ለእነሱ እንግዳ ሆኖ ቆይቷል። ስለሆነም ቴክኖሎጂን ወደ መማሪያ ክፍሎች ማምጣት የህፃናቱን አቅም ያጠነክራል።
የ14 ዓመቷ ክሪስቲን ኪንያጋ ከመርሃ ግብሩ ተጠቃሚ ተማሪዎች መካከል አንዷ ናት። ስልጠናው ከከብት እርባታ የተሻገረ መልካም እድሎች መኖራቸውን እንድትረዳ እንዳገዛ ትናገራለች።
ለህይወቴ አጋዥ በመሆኑ ትምህርት መልካም ነገር ነው። ወደ ትምህርት ቤት ሄጄ አላውቅም ነበር። ዘወትር የአባቴን ፍየሎች ነበር ሳግድ የቆየሁት። አንድ ቀን ግን ታላቅ ወንድሜ ወደ ትምህርት ቤት ከመሄድ ይልቅ ስለምን ከብቶችን ሳግድ እንደሙል ጥያቄ አቀረበ። አባቴ ወደ ትምህርት ቤት እንድመጣ አልፈለገም ነበር።
በከብት እርባታ ላይ የተመሰረተውን የአካባቢው ሰዎችን ህይወት ወደ ትምህርት ማዞር የረጅም ጊዜ እቅድ ነው። ጆን ፓርዱሲን የመሰሉ የአካባቢው ሽማግሌዎች የህዝብ ቁጥር እየጨመረ የአየር ሁኔታውን በተፈጥሯዊ ሀብቶች ላይ ጫና እያሳደረ በመጣበት በአሁኑ ሰዓት መርሃ ግብሩ በእጅጉ አስፈላጊ እንደሆነ ይናገራሉ። በዚህ ስፍራ ለግጦሽ የሚሆን ሳር ባለመኖሩ ምክንያት ምንም አይነት ላሞች የሉም ማለት ይቻላል። አረንጓዴው ሳር ገና መብቀል ከመጀመሩ በአንዴ ተግጦ ያልቃል። የህዝቡ ቁጥር እየጨመረ የግጦሽ መሬቱ እየቀነሰ በመምጣቱ ሀብታችንም መመናመን ይዘዋል ነው ያሉት። ተማሪዎች በትምህርት ቤት ውስጥ እንዲቆዩ ማድረግ ለዚህ ማህበረሰብ አስቸጋሪ ነው። የግዛቱ ባለስልጣናት ተማሪዎች ትምህርታቸውን እንዲከታተሉ የሚያበረታቱ መላዎችን እየፈለጉ እንደሆነ ይናገራሉ። ከነዚህ መካከል አንዱ የምገባ አገልግሎት ነው። ኤሪክ ባንዲ የሲያሎ ግዛት የትምህርት ጉዳዮች ባለስልጣን ናቸው። በትምህርት ቤቶች የምገባ መርሃ ግብር ስር ምግብ በማቅረብ ተማሪዎችን እያበረታታ እንገኛለን። በቀን አንድ ጊዜ ምግብ እንዲያገኙ ይደረጋል። ይሄ ተማሪዎች ወደ ትምህርት ቤት እንዲመጡ ያግዛል። እንደውም አንዳንዶቹ ተማሪዎች ወደዚህ የሚመጡት ምግብ በቀን አንድ ጊዜ የሚያገኙበት ስፍራ መሆኑን በማወቃቸው ነው ያሉት። በሰሜን ኬንያ የሚገኙ በትንሹ 23 ትምህርት ቤቶች የዲጂታል ትምህርት መርሃ ግብሩን ያገኛሉ። ባለስልጣናት ማበረታቻዎችን በሌሎች በቂ ትኩረት ባልተሰጣቸው ግዛቶች ውስጥ ወደሚገኙ ትምህርት ቤቶች ለወደፊቱ ለማስፋፋት ተስፋ ሰንቀዋል።
የተከበራችሁ አድማጭ ተመልካቾቻችን የሐሙስ ምሽት ጥር 4 2015 ዓ.ም የጋቢና ቪኦኤ መሰናዶ እዚህ ላይ ተጠናቋል። አብረናችሁ የቆየነው ኤደን ገረመው መሰናዶውን በመምራት፣ ንጉሱ ታምሬ በምስልና ድምጽ ምህንድስናው ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን ነበር። ያሏችሁን አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪኦኤ አማርኛ ላይ ለጋቢና ቪኦኤ እያላችሁ አድርሱን፣ ጻፉልን። ስልክ ቁጥሮቻችሁንም ብትተውልን እኛ መልሰን በመደወል የእናንተን አስተያየቶች በድምጽ መውሰድ እንችላለን። አብራችሁን ስለቆያችሁ እጅጉን አብዝተን እናመሰግናለን። ጤና ይስጥልኝ።